ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን መንገዱ ላይ የነበረው ሁኔታ ምን ይመስላል፣ አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁኔታዎችን ሲጠቅሱ ነበር።
ስለ ጋዜጠኞች የአእምሮ ጤና ያልተነገሩ እውነታዎችን በሚዳስሰው ዘገባ እንመለስበታለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። ወደ ቀዳሚው መሰናዶ እንሻገር። በርካታ ጥናቶች ጋዜጠኞች በሚሰሯቸው ዜናዎችና ዘገባዎችን ተከትሎ በኢንተርኔትና ከኢንተርኔት ውጪ በሚደርስባቸው ጥቃት ለአእምሮ ህመም እንደሚጋለጡ ያመላክታሉ። በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉ ስቃይ የሚዘግቡ ጋዜጠኞችን በስራቸው ምክንያት የሚያገኙትን መረጃ ለጭንቀት መረበሽና እንቅልፍ ማጣት እንደዳረጋቸው ገልጸው የሚዲያ ተቋማት በጋዜጠኞች ላይ በስፋት የሚስተዋለውን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቀዋል። ስመኝሽ የቆየ ጋዜጠኞችና የሕክምና ባለሙያዎችን አነጋግራለች። ዘገባው በመቀጠል ይቀርባል።
እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም PTSD የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት 8 ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ ለመረጋጋቶች ያስከተሏቸውን ተጽዕኖች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዴት ገልጻለች?
ሁኔታዎቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓክት የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ፣ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውን እየሰራን ያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን።
ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሃን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለህዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአእምሮ መረበሽ አስከትሎባታል።
በተለይ የዓይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ፣ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛናዊኔ ዘገባውን መስራት አለብኝ። በጣም ከባድ ነበር።
በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች።
ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ የተመታ አንድ ትምህርት ቤት ውስጥ ነበረና ህጻናቶቹ መጥተዋል ኦሬዲ ህይወታቸው አልፈዋልና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመነኝ። ምክንያቱም እናት ነኝም ጋዜጠኛም ስለሆነ እና እንደናትነቴ ተሰምቶኛል። በጦርነቱ ወቅት ላይ በጣም ብዙ ነገር አሳልፍ ያለው አይደል። በታዊ ጥቃት የተጎዱ ሰዎች አይገርጀ ነበርና እዛ ተመልሼ ፕሮግራሙ ቢሰራ ሲደገምቼ ደግሞ ሌላ ቁስ ተፈጠረብኝ። ከዛ ቤቼ አመመኝ ራሴ። አለመረጋጋት ነበር በጣም ትረብሻለሽ እንደባለሙያ።
ጋዜጠኞች በአለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የሥራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት ዕጣ ፈንታ ተቋቁመው ነው። ለምሳሌ አብርሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም።
ምንም ነገር ደሞዝ አልነበረም፣ ምንም አልነበረም፣ ሰብአዊ እርዳታ አልነበረም፣ ምንም ነገር አልነበረም። በዛ ወቅትና ዝም ብለን ነው የምንሰራው፣ ያለ ደሞዝ ነው የምንሰራው። ለታክሲም የለሽም፣ በእግርሽ ነው የምትሄጂው፣ ድካም አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም፣ ለልጆችሽ የምትሰጫቸው ምንም ነገር የለም። ስራሽ ውለሽ ስትመለሺ ቤትሽ ጨለማ ነው። ስለዚህ ብዙ ነገር አሳልፊያለሁ።
ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለህዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በህክምናና ስፖርት ዙሪያ ጽሑፎችን በማጋራት የሚታወቀው የህክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰማቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል።
ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ፣ ትንሽ የሚረብሹ ምስሎችን ያያሉ፣ ይመለከታሉና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ፣ ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዙ ደግሞ ሰቆቃ ጋር የተያያዙ የአይምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ጋራ አደጋ ተቆቃን የሚሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ከፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል።
ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታ ውስጥ ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባት ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የገደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው።
በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች።
ለራሴ ግብአት እንደሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ፣ ለምሳሌ ስሙ፣ ብሔር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብአት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባብዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘርፉ ነገሮችን የመለጠፍ ነገር በጣም ተለምዷል።
ጋዜጠኞች በስራቸው ምክንያት በአእምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ እጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ፦
በደንብ ጥናት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለም ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋር ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዥዋል፣ ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየውም።
ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል።
በአጠቃላይ ከሚዲያ አንጻር ይሄ ነው የሚባል የተመለከትኩት አክቲቭ የሆነ ሰፖርት ሲስተም ወይም ደግሞ ኮፕ ማድረጊያ መንገዶች የሉም። ግን በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ፣ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉ እና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ በተወሰነ መልኩ።
አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳት ትናገራለች።
ኢትዮጵያ ሴት ጋዜጠኞች ማህበር መቀሌ ላይ መጥተው ነበርና ከአይደር ሪፈራል ሆስፒታል የስነ ልቦና ባለሙያዎች ተባብሮ የሁለት ቀን ስልጠና ነበር መቀሌ ላይ። እንዴት ራሳችሁ ትሪት ታደርጋላችሁ የሚል ስልጠና ነበርና በጣም ብዙ ነገር አግኝቻለሁ። ከጓደኞቼ ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን።
ካሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች።
የሚደርስበትን ነገር አስቀድሞ ጋዜጠኛውም አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎችና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያያዥ ነገሮች ማሳወቅ፣ ግንዛቤ መፍጠር ይኖርባቸዋል።
በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል።
ያው የተመቸ የስራ ኢንቫይሮንመንትን መፍጠር፣ ጫናን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠር ማድረግ፣ በማህበራት ደግሞ ጋዜጠኞች ራሳቸው ተደራጅተው እርስ በርስ መረጋጋትና መነጋገር፣ ግንዛቤ ማስጨበጫ ሴሚናሮች፣ ኤክስፒሪንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ አእምሮ ጤና ላይ ከሚሰሩ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢልድ እንዲያደርጉ መርዳት።
ከ80 እስከ 100% የሚሆኑ ጋዜጠኞች በስራቸው ምክንያት ለአእምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አእምሮ ጤና ትምህርት መስጠት፣ ያቻ ድጋፎችን ማመቻቸትና ረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተደመጠ የሚገኘው። በቀጣዩ የዩናይትድ ስቴትስ ምርጫ ዋነኛ ከሆኑ ጉዳዮች መካከል አንዱ የስደተኞች ጉዳይ ነው። በዋሽንግተን ዲሲ የሚገኝ የተለያዩ ሀገራት ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት ታዲያ በስደተኞች ጉዳይ ዙሪያ ማህበራዊ ለውጥ እንዲመጣ በመቀስቀስ ላይ ይገኛል። የዚህን ዘገባ ዝርዝር ኤደን ገረመው ታጋራናለች።
አልባ ጋልዳሜስ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይት ሃውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜስ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል።
ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው።
በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። ጋልዳሜስ የቬንዙዌላም ሆነ የህንድ ምግብ አለም ደግሞ የሌላ ሀገር ምግብ ስታዘጋጅ ሁሉም ሰው እንደ ቤቱ እንዲሰማው ትሻለች።
እዚህ ስትመጣ በቃ ቤት መጣ ማለት ነው።
የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜስ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግ የሚሻሉ ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀል ረድኤት ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት።
ሳስበው ማህበራዊ ተልኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካምና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ።
ኤቫኖቪች ከቤልጅየም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፒተር ስቴሽተር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣሊያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል።
ለውድ ሀገራቸው የተሻለ ህይወት ለማግኘት ለልጆቻቸው የተሻለ የትምህርት እድል ለመፍጠር እንዲሁም ቁጣትና በደልን ሸሽተው ነው የሚመጡት።
ስቴሽተር የድንበር ደህንነትና ህጋዊ ስደትን ከሰብአዊ ራዕይ ጋር ማቀናጀት ይቻላል ይላል።
አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ህጋችን ለማዘመንና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም ነገር ግን በተመሳሳይ ደግሞ ሰብአዊነት የተሞላበት የስደተኛ ህግ ያስፈልገናል።
ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት።
ወደ ዩናይትድ ስቴትስ ከሶስት ዓመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት ዓመት ይሆነኛል።
ጋርሲያ በቬንዙዌላ በወር $20 ደሞዝ ህይወቷን መክፋት ስላቃታት ወደዚህ መጥታለች።
ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣሁ።
ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች።
የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር።
ጋልዳሜዝ፣ ጋርሲያ፣ ስቴሽተርና ኢቫኖቪች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ አሰባስቧቸዋል። አሁን ላይ ሁሉም ለራሳቸው ለቤተሰቦቻቸውና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ ባሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድና መሰግናለሁ። ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማዎች ይዘቶች ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉን ሰው ፊልም ሰሪ እንዲሆን የፈጠሩት እድል እንዳለ፣ በአንጻሩ ደግሞ የሙያዊ ስነ ምግባርና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንድ ምክንያት ስለመሆኑም እየተነገረ ይገኛል። በዚህ ጉዳይ ላይ አስማማው ነው ቀጣዩን ሰንቋል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ በዛ ያሉት እናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣውና ብዙ ተመልካቾች አሁን ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃልና በአጠቃላይ በደምብ ሳስተው ነው እየወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቲዩብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባልና ሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲው እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲ ፍላጎት ማለት ነው።
እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡን መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ። እና ያንን ተሞክሮ ያንን ብስለት ኬት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የመቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝን የልጆች እናት ነኝ። ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የሚስተናቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተይዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ መለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አካል ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጂዮን ሰዎች ያዩታል። እንዲሁም ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይህ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰብ ውስጥ ሴቶች ላፈነገጡ ይዘቶች እይታን በመንፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነት እንፈልጋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስካሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችም ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሳ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለው እና ሀያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አቅጥ ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። በሚዲያዎች
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ። የነገ ሰው ይበለን።